ኤርትራ እና የተከፈተው ድንበር
የኤርትራና የኢትዮጵያ ጸብ ኩርፊያና ቁርሾ እንግዲህ አክትሟል። ዜጎቻቸው በነጻነት መሸጋገር ተራርቀው የኖሩ ወዳጆች ተጠፋፍተው ወይም ተቆራርጠው የነበሩ ቤተሰቦች የተገናኙ ናቸው። የሁለቱም ወገኖች ነጋዴዎች እየተሟሟቁ ይመስላሉ። ሀገሮቹም ቢሆኑ ከወደቦች አጠቃቀም አንስቶ ላቅ ባሉ ጉዳዮች ላይ ይተሳሰሩ ነው። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ የፉልብራይት ፌሎ ቀድሞ በተባበሩት መንግስታት ድርጅት ተቋማትና በአሜሪካ የኢትዮጵያ ኤምባሲ ኢትዮጵያን በመወከል በተለያዩ ደረጃዎች በዲፕሎማትነት ያገለገሉት ዶክተር ብሩክ ኃይሉ ግን ስጋትና ማሳሰቢያ አላቸው። ሰለሞን አባተ አነጋግሯቸዋል።
ዶክተር ብሩክ ኃይሉ በቅድሚያ ለጊዜው ለተለመደው ትብብሮ እጅግ በጣም አርጋ አመሰግናለሁ። በአድማጮቻችን ስም እንደምናመሹ
ተነስልኝ። አቶ ሰለሞን እግዚአብሔር ይመስገን። እንዴት አመሸህ?
እግዚአብሔር ይመስገን። አሁን የደወልኩልዎት ዶክተር ብሩክ በቅርቡ ያወጡትን ጽሑፍ ተመልክቼ ነበረ። ድንበሩ ክፍት ነው፣ ኤርትራም መከፈት አለባት እና በዚያውም የቀዝቃዛውን ጦርነት ዘመን ትምህርት ፕሬዚደንት ኢሳያስ ሊያጤኑ ይገባል የሚል መልእክት ያለው ጽሑፎ ብዙ ቁም ነገር ያዘለ ይመስላልና እስቲ ከመጀመሪያው ምዕራፍ ልነሳ። ጽሑፎን ካስቀመጡበት የወደብ ጉዳይ አንስተዋል። ኢትዮጵያ ምጽዋንም አሰብንም ልትጠቀም ትችላለች ከእንግዲህ የሚል ነው ድምዳሜው። የመጀመሪያው ምዕራፍ ለመሆኑ ኢትዮጵያ የወደብ ችግር አለባት እንዴ?
ወይ አንድ ሀገር ኢኮኖሚው ብልጽግና እድገት ለውጭ ንግድና ለውስጥ ኢምፖርትና ኤክስፖርት ወደብ ያስፈልገዋል። ኢትዮጵያን ለመሳሰሉ ወደብ የለሽ ሀገሮች ደግሞ ያው ከአካባቢው ጎረቤት ሀገሮች ያሉትን በትብብር በፈቃደኝነት ላይ የተመሰረተ ግንኙነት ተፈጥሮ ካሉ ሶስት አማርጡ ወይ ከሁሉም ሀገሮች ጋር ሶማሌ፣ ጅቡቲ ጀምሮ ሶማሊላንድን ድረስ ራሱ ሳይቀር ኤርትራም ዝግ ነበር። አሁን ግን ካለፉት ወራቶች ጀምሮ ክፍት ሆኗል። ያለውን አጋጣሚ ሁሉ መጠቀም የግድ ይላል። የኢትዮጵያ መንግስት ብሔራዊ ጥቅሙን ለማስከበር በተለይ ኢኮኖሚ ህልናውንም ለማመቻቸት ይህን የመሰለ እርምጃ መውሰድ አለበት እና መልሴ አዎ፣ አንድ ሀገር በግድ ወደብ ያስፈልገዋል።
ጥያቄ፣ የወደብ ችግር አለባት ወይ ኢትዮጵያ?
የወደብ ችግር የለባትም። የለባትም የሚያሰኘ ምንድን ነው? ከራሷ ልዑላዊነት ወደብ ያስፈልገኛል ከሚል የላትም በወቅቱ። ነገር ግን የምትጠቀመው ወደብ ግን አላት። ያንንም ወደቦች ስትጠቀም የማን ነው የምትጠቀመው? የአካባቢ ጎረቤት ሀገራትን ነው። እና የወደብ ሾርቴጅ ልበለ የላትም። ግን ኢንፍራስትራክቸር፣ መንገድ፣ ባቡር የመሳሰለው ችግር አለ። ለውጭም ስለሚዳርግ ካልተመቻቸ ብዙ ብዙ ጣጣ ስላሉት በዛ መልክ ሀገሪቷ ትቸገራለች። ላልታሰበ ወጪም ይዳርጋል እና የወደብ እጥረት እንኳን የላት።
ዶክተር ብሩክ እገነዘባለሁኝ፣ እርስዎ የፖለቲካ ሳይንስ ፕሮፌሰር ኖት፣ የፖለቲካ ሳይንስ ምሁር ኖት። ምናልባት በምጣኔ ሀብት ጉዳዮች ላይ ብዙ ላላስቸግሮ ትችላለሁኝ እርስዎን። በአጠቃላይ ግን በተለይ የኢትዮጵያና የኤርትራን የሰሞኑን ግንኙነት ወደ መደበኛ ሁኔታ ወደ ሰላማዊ ሁኔታ መመለሳቸው ሁለቱ ሀገሮች በተነሳ ቁጥር እንግዲህ አሰብና ምጽዋ ለኢትዮጵያም ክፍት ሊሆኑ ነው። አሰብና ምጽዋ ለኢትዮጵያ ክፍት ነው ተደጋግሞ ይነሳል ይሄ ጉዳይ። ዋናው ጉዳይ በኢትዮጵያና በኤርትራ መካከል ላለው ግንኙነት መሰረቱ ወደብ ነው ወይ?
እንግዲህ ይሄ ዲፌንስ የመሽሎኪያ አባባል ሊሆን ይችላል። ለመሽሎክ ሳይሆን ዲፌንስ ከምን አኳያ ነው የምታየው የሚል ነው። የፖለቲካም የናሽናሊስት ግን ጥያቄ ይሆናል። ኢትዮጵያ ባህር በር ያስፈልጋታል የሚል ወገን ከሆነ ያው ለሱ ጥያቄ ወገን አልተመለሰም። ግን ሪያሊስት ሆኖ ያለፈውን ታሪክ ያለፈውን ምስቅልቅል በመውሰድ ዘላለም ጦርነት ከምንዋጋ ያው ኤርትራም ራሷን ችላ ሀገር ሆናለች፣ ይህንን ግንዛቤ ወስዶ ኢትዮጵያም ኤርትራም የተለያዩ ሀገራት ሆነዋል የሚል ደግሞ አመለካከት ያላቸው አሉ። እነሱን ብጠይቃቸው ኢትዮጵያ ባላት የህዝብ ብዛት ባላት ኢኮኖሚክ ገበያ በመሳሰለው ክላይንት መፈለጓ ለእሷ የሚሆናት ኢምፖርት ከገንዘብ አኳያ፣ ከታሪፍ አኳያ፣ ከቅርበት ከርቀት አኳያ፣ ከመንገድ ከባቡር አኳያ መርጣ ትጠቀማለች። በዛ ተካክሳለች። እንዲሁም ወደብ ያላቸው ሀገራት ናቸው ኢትዮጵያ ላይ ዲፔንድ የሚያደርጉት። ጅቡቲን ውሰድ እስከ 95%። አሁን ኤርትራም ተከፈተ እሰየው። ግን ምጽዋና አሰብ የኤርትራን ጥማት ወዲያው ያረካሉ። ነገር ግን ባዷቸውን እንዳይሆኑ ከተፈለገ ኢትዮጵያን እንዲሁም ሁለተኛው አርቲክል የሚለው ይሄ ነው ያላነሳው ነው። ኤርትራ ሁኔታዎችን አመቻችታ የኤርትራ መንግስት ኢትዮጵያ ምታመቻች ከሆነ ኢትዮጵያን ትኩረት መሳብ ትችላለች። ያን ካላደረገች ግን ኢትዮጵያ አሁን ባለው ሁኔታ ጅቡቲንም ሆነ በርበራንም እስከ 1500 እስከ 1700 መጠቀም ጀምረናል። እንደገና ፖርት ሱዳንም እንደገና ደግሞ ሱዋኪንም ያን መጠቀማችን አይቀርም በሚል ነው።
ስለዚህ ወደ ጥያቄ እንደገና አንድ ጊዜ ልመልሶትና ዶክተር ብሩክ የወደቦቹ መኖርና አለመኖር በወደቦቹ የኢትዮጵያ መጠቀምና አለመጠቀም ወይም ለመጠቀም መፈለግና አለመፈለግ በሁለቱ ሀገሮች መካከል በሁለቱ ህዝቦች መካከል ያለውን ግንኙነት ይወስነዋል ትርጉም አላቸው ወይ እነዚህ ወደቦች በኢትዮጵያና በኤርትራ አዲስ የተሟሟቀ ግንኙነት ላይ?
አዎ ሁለቱም ስምምነት በጋራ እና በብሔራዊ ኢንተረስታቸውን በማስጠበቅ ሊጠቀሙባቸው አብረው ያድጉ ተያይዘው ሊያድጉ ያስችላቸዋል። ኢትዮጵያ አውትሌት ትፈልጋለች፣ ኤርትራ ደግሞ ገቢ ትፈልጋለች። ከላይ ከታች እስከ ታች አሰብ ድረስ ከላይ ከቃሮራ ጀምር የቀይ ባህርን በሰፊው የኤርትራ ሉዓላዊ ግዛቶች ናቸው፣ ኮስት ናቸው። ግን ባዶ መቀመጥና አብሮ ከጎረቤት ሀገር ጋር እየሰሩ ፖርቱንና አብረው ወደቡን እያሳደጉ መንቀሳቀስ የተለያዩ ናቸው እና ኤርትራም ልታድግ የምትችለው ብዙ ጠርቀም ያለ ገንዘብ ማግኘት ሊያስችላት የሚችለው ከማዕድንና ከመሳሰሉ ሌላ ከቱሪዝሙ ገና አላደገም። ከእሱ ሌላ ከኢትዮጵያ ጋር በምትመሰርተው የተመቻቸ ሁነኛ ኢትዮጵያን እንደ ክላይንት እንደ ጎረቤትም እንደ ወንድም ሀገርም በደም በቋንቋ ስለተሳሰሩ ሁለቱ ሀገሮች የኢትዮጵያ ሁኔታዎችን በማመቻቸት ስል በፖለቲካ ምንም ነገር ነፃ የለም፣ ምንም ነፃ የሚባል ነገር የለም። የተሻለ ታሪፍ ከጅቡቲ ለምሳሌ ካርስና ወራደው ሊያመቻች ይችላል። የኤርትራ መንግስት ቀረጽ የመሳሰለውን ምን ያህል መርከቦች መጥተው እንደሚቆሙ የማውረጃ ጊዜ፣ የቃመት ወሰለያ ጊዜ፣ ይሄ በሙሉ የመሳሰለውን ዲቴሎች አሉ፣ የጉምሩክ ስራ የመሳሰለውን ይሄን አመቻችታ ኢትዮጵያ ቀልቧን ወደዛ ለመሳብ የኤርትራ መንግስት ቀልጠፍ ባለ ሁኔታ ማድረግ ይጠበቅበታል። ካደረገም ኢትዮጵያ እንደ ጥንቱ ወደዛ ማትመለስበት ሁኔታ የለም። ሆኖም ቀረ ግን ኢትዮጵያ ህዝብ ብዛትና ኢኮኖሚያ በጣም ትልቅ ከሆነ የተነሳ ኤርትራ ብቻ ሁለት ፖርት ብቻ አይበቃ፣ ማለት ምጽዋና አሰብ አይበቃ። እንዲሁም በሌላው ጽሁፍ ያልኩት ነቲዮን የመሳሰሉ አዲስ ወደቦች ጥንታዊ ወደብ ናቸው፣ ግን አዲስ ወደቦች ኢትዮጵያ ከኤርትራ ጋር ተነጋግራ በሊስም ቢሆን የራሷ የሆነ በሊስ ይዛ 99 ዓመት በስምምነት ነው በጡጫ ሳይሆን የራሷ እንደሚያስፈልጋት አሰብና ምጽዋ ሊሚትድ ፖቴንሻል እንዳላቸው የኤርትራ መንግስት ያለፈው ወር የአንደኛ የሚኒስቴር ባለስልጣን ተናግረዋል። ቤ ኦፍ አንፊሌ ይባላል፣ አንፊሌ ቤ ይባላል፣ ከመርሳ ፈጥማ አካባቢ ነው ያለው። እሱን ለማሳደግ የኤርትራ መንግስት ሀሳብ እንዳለው ለመጀመሪያ ላይ ገልጸዋል። ይሄ ሰየው ውሳኔያቸው ላይ የኤርትራ ውሳኔ ነው የሚሆን። ኢትዮጵያውን ግን ኢትዮጵያ መንግስት እንግዲህ ሀሳብ ነው የምሰጠው ንግግር ሲያደርግ ኔጎሽት ሲያደርግ ፖርቱን አጠቃቀሙን በተመለከተ ከቤ ኦፍ አንፊሌ በተሻለ ለኢትዮጵያ ጥቅም ሁሉ ጥቅሙም ነው እና ኤርትራም የራስን ጥቅም ነው ኢትዮጵያም የራስን ነው። ያው ወንድማማች ብንሆንም ውስጣ ፉክክሩ ሊቀጥል ይችላል ሰላማዊ ሆነው። ኢትዮጵያ ግን ሞር አመቺ የሚሆነው ሲዮ እንደሆነ ነው እኔ ለማስረዳት ሞከርኩ። ስለዚህ አሰብና ምጽዋ አሁን ነው፣ ግን 20 ዓመት 25 ዓመት 30 ዓመት እኛ የወደፊቱን ነው ማስብ አለብን። 20 50 ላይ 20 60 ላይ ሁለቱ ፖርቶች ሌላም ሁለት ፖርት ተጨምሮ አይበቃም። ኢትዮጵያ እንደሆነ ዳይቨርሲፋይ ወረድ አድርጋለች። ከጅቡቲ 90 95% ለምጽዋና አሰብ 40 50 ወደዛ እንኳን ብናዛውር የተቀረውን በጅቡቲ የተቀረውን በፖርት ሱዳን የተቀረውን ማን በበርበራ ከዛም ፖርት ሱዳን ማድረጋችን እንደገናም ደግሞ የሞምባሳ አለ ታች ከሞምባሳ ሰሜን ያለው አዲሱ ሊፕሴት ፕሮጀክት እሱን ደግሞ ሁሉ የመጠቀምም መጣለን። እንቁላሎቻችንንም ሁሉ አንድ ዘምብል ውስጥ መክተት የለብን። ካሁን በኋላ ሪያል ፖለቲክ ነው ማለት አዎ ከኤርትራ ጋር ግሩም ግንኙነት መፍጠር አለብን እየተፈጠረ ነው እሰይ። ነገር ግን ሁሉ እንቁላሎቻችንን ባን ከረዲት እነሱም አያረጉ እኛም አናረግም። ሁልጊዜ አማራጮችን ነው አገር ይዞ የሚሄዱ ለህልውናቸው ሲሉ ብዬ ነው መመለስ የምችለው።
ዶክተር ብሩክ እስቲ ከምጣኔ ሀብትና ከፖለቲካው አኳያ አንድ እውነታ ያስተያዩልኝ። እውነትም ሆነ አልሆነ ያለፈው 20 ዓመት ጦርነት በኢትዮጵያና በኤርትራ መካከል ተነስቶ ነበር ተጭሮ ነበር ከተባለባቸው ጉዳዮች አንዱ የሁለቱ ሀገሮች የምጣኔ ሀብት ግንኙነት፣ የንግድ ግንኙነት፣ የምንዛሬ ጉዳይ የመሳሰሉ ይባል ነበረ። ምናልባት የማይቀበሉ አሳማኝ ነው የማይሉ ወገኖችም ቢኖሩም፣ ነገር ግን አሁን በዚህ በታደሰ ግንኙነት ውስጥ የሁለቱ ሀገሮች ግንኙነት በጋብቻ ደረጃም ይሁን በጉርብትና በምንም መንገድ ይሁን በምን አይነት መንገድ መቀጠል አለበት ብለው ይመክራሉ እርስዎ? ንግዳቸውም እና ሌሎች ግንኙነቶቻቸው?
ጥሩ የቁልፍ ጥያቄ ነው። አገራት ባይ ኔቸር ሊቪንግ ኦርጋኒዝም ነው ነው አለ ከፕሌቶ አሪስቶትልን ጀምሮ።
በህይወት ያለ በህይወት እንደሰው የሚንቀሳቀስ
ህይወት እንዳለው ነገሮች ሲመቻቹ የሚያድግ የሚፋፋ ኢኮኖሚ ከፈጠርክ አገሩም እየፋፋ የሚሄድ ፖሊሲው ብልሹ ከሆነ ከውስጥ ዲሞክራሲና መብት ካልጠበቀ ህዝብም ውስጥ ሆኖ የመነጫነጭ እርስ በርስ መቆራቆስ ከውጭ መቆራቆስ የሚመጣ ከሆነ ኢኮኖሚ እየደቀቀ ፖለቲካውም እየተበላሸ መስመር እያጣ ይሄዳል። ስለዚህ ጥሩ አይነት ግንኙነት ለመፍጠር በሁለት ሀገሮች መካከል ጥሩ ግንኙነት መፈጠር አለበት። አንድ ይሄ አሁን ባልኩ ነጥቦች ላይ ተመስርተን አሁን ሪያሊቲው ካየን ባለፈው 20 ዓመት ኢትዮጵያ በጣም ቀድማ ሄዳለች በኢኮኖሚ። ፋክት ሪያሊቲው ይሄ ነው። ለምን የነበሩ ፖሊሲ ለውጦች አሉ። የግል ፕራይቬት ፕሮፐርቲ መፈቀዱ ጥሩ ጥሩ ኢንቨስትመንት ፖሊሲ ማድረጉ ከጥራ ጋር ቁርሾ ቢሆንም ቢፈጠርም ሁሉ ነገር ጦር ግንባር ሳይሆን አዎ ጦሩ እዛ ይከፍታል ኤርትራ አካባቢ፣ ነገር ግን ኢኮኖሚያችንን እንገነባለን የሚል ፖሊሲ ኢትዮጵያ መንግስት ተከትሏል። ግን በዛኛው ፋይዳ ይሄን እንደሆነ እርግጥ አነስ ያለ ሀገር ነው ሁሉ ነገር በቃ ራስን ህልውናን ማስከበር ኢኮኖሚ ሲባል አይ እሱን ወደፊት እንነጋገራለን። የፕሬስ ነጻነት፣ ህገ መንግስት፣ ፓርላማ፣ ሸንጎ፣ ምርጫ እሱን ወደፊት ከጦርነቱ ወይም የችግር ከተፈታ በኋላ እንዞራለን በሚል በሚሄዱ አሁን በሁለቱ መካከል ጥያቄ ለመለስ ሎፕ ሳይድድ ግንኙነት ነው። አድቫንቴጅ ለኢትዮጵያ ነው። ኢትዮጵያ ጥላ ሄዳለች እና ባላንሱ ሚዛኑ ኢንፌቨር ኦፍ ኢትዮጵያ ነው። ስለዚህ በዛ አኳያ ነው ማየት አለብን። ሆኖም ቀረ ኢትዮጵያ ባላት ማርኬት ባላት ህዝብ ብዛት አሁንም ቦርደሩ ወሰኑ ሲከፈት ካፒታል በእጁ ያለው ነጋዴ ማን ነው? ኢትዮጵያዊ ነው። የመንግስትም ጠንከር ያለ አቅም ያለው ማን ነው? መንግስት ነው። ህዝቡም ራሱ ፐርሰናል ኢንካም ኢትዮጵያ ዜጎች ናቸው። አሁንም የምናየው እሰየው ቦርደሩ ተከፈተ፣ ኤርትራኖች ይመጣሉ እየጎረፉም ነው። እዛ አፕሮፕሪየት የሆነ ማስተካከያ ካልተደረገ የህዝብ ፍልሰት የሚቀር አይደለም። አንዱም የጣኩት እንደውም እሱን ጠይቀኛል ብዬ ነው መጀመሪያ የጠብቁ።
ወደዛው መንደርደሪያ ጥያቄ ነበርና ፕሮፌሰር ብሩክ ይቀጥሉ።
እሺ። እና ምንድን ነው የሚያሳየን? አሁንም ቦርደሩ መከፈቱ በጎነቱ በጣም የሚያስደስት በሁለቱም ህዝብ የህዝቡን ፍቅር አይተናል። ሁለቱ መሪዎች ሲሄዱም ሲመጡ የህዝቡ ፍላጎትና ልቡ 20 ዓመት አልተለያየም ታይቷል። አሁን ግን ዞሮ ዞሮ ፖለቲካው በኢኮኖሚና ፖለቲካው ነው ዲተርማይንድ የሚሆነው እና ከዛ አይን ያየነው እንደሆነ ምንድነው አሁን ኢትዮጵያ አቅም አላት ኢንቨስት ለማድረግ ኢትዮጵያ ነጋዴ ኢትዮጵያ ኩባንያ ኤርትራ በኩልም መሀል ሀገር መጥቶ የመስራት ሁኔታ እድል መፈቀድ አለበት አለ። ግን ስናወዳደር አድቫንቴጁ ወደ ኢትዮጵያ የሚያደላ ነው። ስለዚህ ይሄ እንዳለ ሆኖ አሁን የኢትዮጵያ ንግድ ማህበር አባላት አስታውስ እንደሆነ ወር ተኩል በፊት ሄደው ምን ፖሲቢሊቲ አለ ብለው ያዩትን ነገር ምስክርነት ሰጡ። ገና ብዙ የሚስተካከሉ ህጎች እንደሚጠበቁ፣ የፕራይቬት ፕሮፐርቲ በንግዱ የግል ኩባንያ ኤርትራ ውስጥ እንደማይታይ እንደሌለ ያሉት የንግድ ተቋሞች እነሱ እንደተናገሩት ካለው መሪ ድርጅቱ ጋር የተቆራኘ እንደሆነ ይሄ የኤርትራን ነጋዴዎች እንዳቀጨጨ እና ይሄ ተዳምሮ 20 ዓመት በጣም ኤርትራኖች ኢኮኖሚ ጡንቻቸው እንደደቀቀ ነው የሚያሳየው። እና አሁን አድቫንቴጁ ለኢትዮጵያ ነው ማለት ነው። አድቫንቴጅ ስል በመጥፎ እንዲታይብኝ አልፈልግም። ችሎታ ያለው ማን ነው? ሄዶ ሆቴል ምጽዋ ጉርጉሱን ቢች ላይ መገንባት የሚችለው ማለት ኢትዮጵያኖች ይፈልጋሉ። ነገር ግን እዛ አይታይት አር እንዳረጉት ህጎች ገና እንዳልተመቻቹ ነው። ስለዚህ ነጋዴ ደግሞ ብሩን ገንዘቡን አይቶ ነው የሚሄደው፣ ዝም ብሎ ገንዘቡን አያፈርስም። እና ያ እንዲህ የመሳሰሉ ነገሮች መስተካከል አለባቸው ተግባብትን እንደሆነ ሁላችንም እና ይሄን ሁሉ ዲተርሚኒንግ ፋክተሮች ናቸው መመቻቸት አለባቸው። ስለዚህ አሁን የኤርትራ ህዝብ የቀረው ምርጫ ምንድን ነው? መንጎድ ነው ማለት በሚያሳዝን ሁኔታ እንዴት ነው ምለው ይሄንን በቀን ሁሉ እየተተመነ አሁን በየቀኑ ዛሬም ጋርዲያን ወጥቷል፣ ትናንትም ቢቢሲ፣ ትናንትም ኒውዮርክ ታይምስ፣ ዋሽንግተን ፖስት የመሳሰለው ይህንን እድል በመጠቀም ገና ነገ ሊዘጋ ይችላል ቦርደሩ በማለት የህዝብ ፍሰቱ በጣም 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 እየሰፋ ሄዷል። የኔም አርቲክል መነሻ ነጥብ ይሄ ነው። አንድ ነገር መደረግ አለበት ማለት ይዘጋ ማለት አይደለም፣ ግን ተመጣጣኝ ለውጥ ኢትዮጵያ ውስጥ በዶክተር አብይን ስልጣን ላይ ያመጣ የህዝብ ግፊት እሳቸውን አንጥቶ የዛ ተመጣጣኝ ውጤት አሁንም እየጠነከረ ነው፣ ግን ብዙም እንትን እየተራመደ ነው። እንዲህ የመሰል የሆነ ነገር ለምሳሌ እና ደግሞ ተቃዋሚዎችን እንደ እናት ሀገር ጥሪ ኤርትራኖችን ግቡ ሀገራቸው ኢንቨስተሮችንም ህዝቡም የናፍ ሀገር የናፍቅ ሀገሩ ገብቶ መስራት ማስተማር መነገድ የሚፈልገው ነው። የፕሬስ ነጻነት ካልታወጀ ምክር ቤቱም እንደገና እንደሚከፈት እንደገና ስራ እንደሚጀምር የእናት ሀገር ጥሪ ልበልህ ድሮ እንደሚባለው በዛን መልክ መጥቶ ቶሎ ማስተካከል ካልተደረገ በሺ በሺ የሚቆጠር አሁን በአንድ ወር ቢዘርስ ራሱ ከ10 እስከ 15 ሺህ ሰው እየገባ ነው። እንግዲህ ስደተኛ ካምፕ ሄዶ የተመዘገበው ነው። አብዛኑ ግን ቀጥታ ከአዲስ አበባ ድረስ ውስጥ ነው የሚሄድ ነው። ወንድም ሀገር ነው የሚመጣው። ችግር የለውም ግን ለኢትዮጵያ መንግስትም ጫና ነው። ኢትዮጵያ መንግስት ከሆኑ ከተባበሩት መንግስታት ጋር ከአለም ጋር መነጋገር አለበት። ይሄ ነገር የዛሬ 6 ወር የዛሬ በዚህ ከቀጠለ ብዙ አገሮች ችግሩ ስለሚገባ የአርቲክል 1ኛው ጽሑፍ ነጥብ ይሄ ነው። በተሳሰብ አለበት ኢትዮጵያ ራሷ 1.4 ሚሊዮን በብሔረሰብ ተኮር በሆነ የመሬት መገፋፋት በመሳሰለ ችግሩ ውስጥ ወድቃለች። አሁን ላችን እንደምናውቀው ጋምቤላ ሲዛ ደግሞ እየተባለ ያ እንዳለ ሆኖ አሁን ደግሞ ለኤርትራ ወገኖቻችን ይሄ ነብይ መሆን አያስፈልግም። ካሁኑ እርዳታ ካልተዘመቻች እና ኢትዮጵያ መንግስት ቶታሊ መመከት እና ይህን እህልና የመሳሰሉትን ማቅረብ ካልቻለ ችግር ውስጥ ይወድቃል በሚል ማሳሰቢያም ነገር ነው ያቀረብኩት። እና ኢኮኖሚ ነው ዲተርማይን የሚያደርገው። አገሮች እኩል ሊሆኑ አይችሉም፣ እኩል አቅም ሊኖራቸው አይችሉም። አንድ አገር የሚሆነው በሳል ፖሊሲ፣ ኢኮኖሚክ ፖሊሲ እና ስቴብል እና ተረጋጋ ፖለቲካዊ ስርዓት የፈጠረ መንግስት አድቫንቴጅ አለው። የህዝብ ብዛት ብቻ አይደለም። አሁንቱ ስናወዳደር ኢትዮጵያ አድቫንቴጅ እንዳላት ነው ማስረጃዎች የሚያሳዩት ማለት ነው።
የኢትዮጵያ የራሷ የሀገር ውስጥ ተፈናቃዮች ወደ 1 ሚሊዮን ተኩል የሚጠጉ መኖራቸውን ከመግለጾ በተጨማሪ በኢትዮጵያ ላይ የሚያድረውን ጫና ብቻ ሳይሆን ኤርትራ ራሷ ሊደርስባት የሚችለውን መዘዝ ከዚህ ፍልሰትም ለመጠቆም ሞክረዋል። ሰዋ የለቀቃት የጣላት በሚወጣ ጊዜና የምስራቅ ጀርመንና የምዕራብ ጀርመንም የቀዝቃዛ ጦርነት ዘመን ምሳሌ አንስተውም ለመጠቆም ሞክረዋል በጽሑፉ ውስጥ ፕሮፌሰር ብሩክ። እና በማጠቃለያው ላይ ሲገልጹ ጭራቃዊ ዘዴዎች ወይም ጨካኝ ዘዴዎች ወይም የከበዱ መንገዶች ለማለት ይመስለኛል ድራኮኒያን ታክቲክስ ነው ያሉትና ውሎ አድሮ አቅም ማጣታቸው አይቀርም ብለዋል። ስለዚህ ድንበሩ ይዘጋ ሳይሆን የርሶ ሐሳብ እንደመሰለኝ የተጠበቀ ቁጥጥር ይኖር ሳይሆን ኤርትራ የራሷን ሁኔታዎች መፈተሽ አለባት፣ ውስጧን ከአካባቢዋ ጋር ማስተካከል አለባት ይመስለኛል። እስቲ አብራሩ።
ልክ ነው። ራስን ማስተካከል ማለት መንግስታት እስከ ተወሰነ ደረጃ ድረስ የህዝብን ጥያቄ መግፋት ይቻላል። ግን አንድ ደረጃ ሲደርስ ልክ እንደ ጧ ብሎ ሊበጠስ ይችላል። እዛ ደረጃ ከደረሰ የማያስፈልግ አስከፊ ሁኔታ በህዝብና በመንግስት መካከል ይፈጠራል። ያን ማለት ነው። ሀገራት ደግሞ ብዙ ሀገሮች ምሳሌ አሉ በዛ የጠፉ ሀገሪቷም ለቀውስ የሚዳረገው እና ይሄ እኔም የጽፍን ያልኩት ከስጋት ነው። አንድ ሶስት ትልቁ ፖሲቢሊቲ ኤርትራ ውስጥ ልክ ኢትዮጵያ ውስጥ እንዳየ ነው። ቶሎ ማስተካከያ ካልተደረገ ሪፎርም ማለት ስደት ነጻ ተቃዋሚ ፖለቲካ ተፎካካሪ ፖለቲካ ፓርቲዎች አገራቸው እንዲገቡ ማብቃት 20 ዓመት 30 ዓመት 40 ዓመት የሚተቀመጡ አሉ። ነጻነት ብቻ 27 ዓመት ከዛ በላይ ደግሞ ይሄ ብዙ የኤርትራ ተቃዋሚ ፓርቲዎች አሉ። ገና እንትን ያላሉ አሉ፣ ጋዜጠኞች አሉ፣ መምህራን አሉ። ይሄ ሁሉ ቶሎ ማስተካከያ ካልተደረገለት ከገነፈለ ብዙ ዋጋ ያስከፍላል ማለት ነው። ሀገራቸውንም ህልውና ውስጥ ሊያስገባ ይችላል። ትርፉም ደግሞ እዳውም ለኢትዮጵያ ነው በተወሰነ መልኩ። ግን የተለየ ግንኙነት አለን እና አሁን ያለው የኤርትራ መንግስት በምን ይወጣዋል የሚል ጥቆማውን ያቀረቡት ማለት መንግስታት እንዲህ አይነት ችግር ኮርነርድ ሲሆኑ ቶሎ ቶሎ ማስተካከያ ከተደረገ ህዝቡም እኮ በብሩ ድምፅ መስጠቱን ሁሉ ያቆማል ማለት ሀገሩን ጥሎ የሚሄድን ሁሉ ያቆማል። አሁን ኤርትራ ለምሳሌ ጋርዲያንም ላይ እና ዩናይትድ ኔሽን ያወጣው ትናንት ወዲያ ፋክት የሚያሳየው ወሰኑ እስከተከፈተ ድረስ ወጣት ወንዶች ነበሩ እየሸሹ የሚመጡት ነበረው 50-30 እንዲሉ። አሁን ግን 700% ነው ያደገው። 7 እጅ ነው የሚለው የዛሬ ሪፖርት አይተን። ይሄ በጣም ያስደነግጥ ነው ማለት ሀገሪቷ ብቻዋን ልትቀር ነው ወይ ብዬ ነው የጻፍኩት። እንዲሁም ሴም ቲንግ ኦፍ ኤሪትሪያ ማለት ነው። አንድ ሀገር ያለ ህዝቧ ታዲያ ምን ሀገር ይሆን? ስለዚህ ኃላፊነቱ ደግሞ ትከሻው የሚወድቀው ላይ ነው፣ መሪዎች ላይ ነው። መሪዎቹ ከፍተው ያሉትንም ኑ ብለው ከወንድሞቻቸው ጋር ተሰባስቦ ችግራቸውን በጋራ መፍታትና ይቅር መባባልም አለባቸው። ሩቅ መሄድም አያስፈልግም። የኢትዮጵያን ሞዴል 100% የገለጹ አይደለም አሁን ያለው ግን አትሊስት ይሄ ነው ሶሉሽኑ። ምክንያቱም ሌላው ሶሉሽን ደግሞ አስከፊ ሶሉሽን ሊሆን ይችላል እና በዚህ ውስጥ እኮ ህዝቡ የሚፈልገው ተስፋ ነው። ነገን ማየት ይፈልጋል። ተስፋው ደግሞ ልካም ኢትዮጵያ ተስፋ ምንድን ነው? ነገ ያልፍልናል በሚል ነው። ይሄ ስፔስ ስለተፈጠረው ነው ኢትዮጵያ አብጦ ሊፈነዳ የነበረው መጋቢት ላይ የቀሰቀሰው እና ይሄ ሁሉ ሰው ትከሻው ሁሉ ነው የራሱን የከበደው ነው የለቀቀው። ሰው ኢትዮጵያ ውስጥ ስሜቱ የምናውቀው ነገር ነው። የደስታው ምንድነው? ተስፋ ስላለ ነው። እና በዚህ መልክ ሊለወጥ ይችላል። በዛ መልክ ካልተለወጠ ግን ይሄ እንደው ሄሞራይድ ነው፣
ሲደማ ከውስጥ
ደም መፍሰስ ማለት ነው። ከውስጥ
ይሄ ወጣት የሆነ ህፃናት ሴቶች ሁሉ ሳይቀሩ ሀገር ጥሎ መሄድ አንዴ ደግሞ ሰው ከሀገር ከተፈናቀለ መልሶ ለማቋቋም ይከብዳል ለአንድ ሀገር ትልቅ ጉዳት ነው ብዬ ነው የምገምተው። ሀገራችን ለኢትዮጵያ ማለት ይችላል ፍራንስ ደግሞ ይሄው ከ30 40 አመት በፊት ነው አስቀድሞ መውጣት የጀመሩት የቆዩትና በዚህ መልክ መንግስት ማስተካከያ ብቻ ካልተደረገ ከባድ ነው በሚሉና ኃላፊነቱ ደግሞ ሁልጊዜ በወቅቱ ያለው መሪ ላይ ነው።
ለዚህ ነው
ዶክተር አብይ ነው ፕሬዝዳንት ሳያስ ናቸው እያንዳንዳችን የራሳችን ችግር መፍቻ ዘዴ አለን ምናምንበት አንዱ በዚህ ይወስናል አንዱ በዚህ ይወስናል ወይ ለበቁ ወደ ሌላም ሊወስድ ይችላል እና ኃላፊነቱ እናት አገር ከተባለ እናት ነው ኢትዮጵያ ኤርትራዊ አሜሪካዊ ነው ለእናት ለአገር ተብሎ ብዙ ነገር ይተዋል እንኳን ስልጣንና ብዙ ነገር መተወት አለበት ያ ከተባለ የነገዋን አገር መጠበቅና ምን ከተፈለገ ሰው ብዙ ነገር ለቆ ማስረከብም አለ አለዛም አመቻይቶ አሁን ኢትዮጵያ እንደምናየው ለውጦች እየተደረጉ ይካሄዳልና ይሄ አማራጭ አለ ያኛው አማራጭ ብዙ ተሞክሮ አላዋጣም በደርግ ጊዜ ማየት አላዋጣም ደርግን 27 አመት አሁን ኢትዮጵያም ባለው ሁኔታ ተሞክሮ ኢኮኖሚው ጥሩ ሄደ ግን በፖለቲካ ወዳላ ሊቀረ ነው ስፔስ አለ ግን በጣም ጠበብ ያለ ስፔስ ነው ህዝቡ የሚለው ምንድነው በቃ ልቀቁን ከፈታርጉ ነው የሚለው እና ኤርትራ ውስጥ ያለው ሁኔታ በፓራሌል 101 ሳይሆንም ግን በማጆሪቲ ነጥቦችና ስናወዳድር ይሄ አይነት ሁኔታ ስለሚታይ በዚህ መልክ ነው ለመጠቆም የፈለኩት ችግሩ ለማስወገድ ለውጥ ሪፎርም ያስፈልጋል ያ በፍጥነት አልተደረገ ብዙ ጠንቅ ሊያመጣ ይችላል በሚል ነው ያየሁት አቶ ሰለሞን።
ፕሮፌሰር ብሩክ ኃይሉ መቼም ወቅቱ በኢትዮጵያ ውስጥም ሆነ በአካባቢዋ ብዙ የተሟሟቁ ያሉ ሁኔታዎች ያሉበት ጊዜ ነው። እንግዲህ እየተመለስኩ ደግሞ በተናጠል አንዳንድ ጉዳዮችን እያነሳው ሰፋ አድርገን እንወያያለን። ጥዮን ወደብን ማስመልክቶ እያነሱትን ሐሳብ ትንሽ ሰፋ አድርገው እንዲያብራሩ መድረኩን ከፍታለሁኝ ወደፊት። ለዛሬ ለሰጡኝ ጊዜና ለማብራሪያው በጣም አርግ ያመሰግናለሁ ፕሮፌሰር ብሩክ።
እኔም አቶ ሰለሞን ለተሰጠኝ ድል በጣም አመሰግናለሁ። ለአድማጮችም የከበረ ሰላምታ እንዲሁ።
እግዚአብሔር ይስጥልኝ። መልካም ምሽት።
አሜን። መልካም ምሽት ለሁላችን።